ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በኢትዮሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። በኢትዮጵያ የብዙሃን መገናኛዎች በህትመት ዋጋና በሳተላይት ክፍያ መናር የተነሳ እየተዘጉ ናቸው ተባለ። በዚህ ዙሪያ ጉዳዩ የሚመለከታቸውን አካላት በማነጋገር የተሰናዳ ዘገባ ይዘናል። የጉበት ንቅለ ተከላን በኢትዮጵያ የማስጀመር እንቅስቃሴ ሌላው የምሽቱ ቅንብራችን ትኩረት ይሆናል። ከዩናይትድ ስቴትስ ይህንን ጥረት ለማስጀመር ሊረዱ የተጓዙ ትውልደ ኢትዮጵያዊት ሐኪም አነጋግረናል። ጤና ይስጥልን፣ እንደምን አምሽታችኋል የተከበራችሁ አድማጮቻችን። የዕለተ ቅዳሜ መጋቢት 14 2016 ዓ.ም ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራሙን ንጉሱ ታምሬ ይመራል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነች። በሁለተኛው የዝግጅታችን አጋማሽ ደግሞ ሳምንታዊ መዝናኛችሁ የሙዚቃ ቃና ይቀርባል። ከዓለም ዙሪያ የተጠናቀሩ ዜናዎችን እናስቀድማለን። መልካም ምሽት።
እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በመርከብ ጠለፋ ወንጀል የተጠረጠሩ 35 ሶማሊያውያን በህንድ ፍርድ ቤት ሊቀርቡ ነው። ተጠርጣሪዎቹ የተያዙት የባህር ላይ ኮማንዶዎች የጠለፋ አደጋ የደረሰበትን የጭነት መርከብ መልሰው ከተቆጣጠሩና በርካታ ታጋቾችን ካዳኑ በኋላ ነው። መርከቧን የማዳኑን ዘመቻ የመራው የህንድ ባህር ኃይል ባወጣው መግለጫ በጠለፋ ወንጀል የተጠረጠሩት ግለሰቦች ቅዳሜ ዕለት ለፖሊስ ተላልፈው መሰጠታቸውንም አስታውቋል። በህንድ ጸረ የባህር ላይ ወንብድና ህግ መሰረት ዘራፊዎቹ ሰው በመግደል ወይም የመግደል ሙከራ ጥፋተኛ ሆነው ከተገኙ የሞት ፍርድ የሚፈረድባቸው ሲሆን በባህር ላይ ዘረፋ ወንጀል ደግሞ የእድሜ ልክ እስራት ይጠብቃቸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በግብጽና በጋዛ ሰርጥ መካከል የሚገኘውን ድንበር ለመጎብኘት ዛሬ ግብጽ ገብተዋል። ዋና ጸሐፊው ጉብኝቱን የሚያካሂዱት እስራኤል ያለ ዩናይትድ ስቴትስ ድጋፍም ቢሆን ከሐማስ ጋር ለመዋጋት ወታደሮቿን በድንበሩ አቅራቢያ ወደሚገኘው ራፋ ከተማ እንደምትልክ ባስታወቀችበት ወቅት ነው። እስራኤል ያቀደችው ጥቃት ብዙ ሰላማዊ ዜጎችን እንደሚጎዳና በጋዛ ሰርጥ ያለውን ሰብአዊ ቀውስ እንደሚያባብስ ማስጠንቀቂያ ቢሰጥም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጥቃቱ ወደፊት እንደሚገፉበት አስታውቀዋል። ኔታንያሁ በእስራኤል ጉብኝት ካደረጉት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር አርብ ዕለት በነበራቸው ንግግር ይህንን በዩናይትድ ስቴትስ ድጋፍ እንደማደርገው ተስፋ አድርጋለሁ፣ ማድረግ ካለብን ግን ብቻችንንም ቢሆን እናደርጋለን ብለዋቸዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አፋጣኝ የተኩስ ማቆም እንዲደረግ አርብ ዕለት ያቀረበውን አዲስ እቅድ የአረብ መንግስታት ደካማ ነው ሲሉ ቅሬታ በማሰማታቸው ቻይና እና ሩሲያ ድምጽን በድምጽ የመሻር መብታቸውን ተጠቅመው ውድቅ አድርገውታል። አድማጮች፣ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። በሩሲያ ዋና ከተማ ሞስኮ በተዘጋጀው የሙዚቃ ድግስ ላይ በተፈጸመውና እስላማዊ መንግስት ኃላፊነቱን በወሰደበት ጥቃት የሞቱት ሰዎች ቁጥር 115 የደረሰ ሲሆን ሩሲያ ከጥቃቱ ጋር በተያያዘ 4 ታጣቂዎችን ጨምሮ በድምሩ 11 ሰዎች ማሰሯን አስታውቃለች። የሩሲያው ፕሬዝዳንት ቭላድሚር ፑቲን በጥቃቱ ላይ እስካሁን በይፋ አስተያየት አልሰጡም። ሞስኮ በእስላማዊ መንግስት ኃላፊነት መውሰድ ዙሪያም ምንም ያላለች ሲሆን አንዳንድ የህግ አውጪዎች ግን ዩክሬን ከጥቃቱ ጋር ግንኙነት ሊኖራት እንደሚችል ጠቁመዋል። ማንነታቸውን የሚደብቅ ጭንብል ያጠለቁ ታጣቂዎች በሞስኮ ሰሜናዊ ክራስኖጎርስክ አካባቢ በሚገኘው የኩርኩስ ከተማ አዳራሽ ውስጥ እየተካሄደ በነበረ የሙዚቃ ድግስ ላይ ጥቃት የከፈቱት አርብ ምሽት ሲሆን በሩሲያ ቢያንስ ባለፉት 10 አመታት ውስጥ ያልታየ ከፍተኛ ጥቃት መሆኑ ተገልጿል። ጥቃት አድራሾቹ ወደ ሩሲያና ዩክሬን ድንበር መሸሻቸውን ያስታወቀው የሩሲያ የደህንነት አገልግሎት FSB ሀገር ውስጥም የሚያስፈልጋቸው ግንኙነት እንዳላቸው አመልክቷል። የሩሲያ የፓርላማ አባል የሆኑት አንድሬ ካርታፓሎቭ የዚህ ጥቃት ፍላጎት ያላቸው ምናልባት ዩክሬንና ደጋፊዎቿ ሊሆኑ ይችላሉ፣ ይህን ሐሳብ ውድቅልና ደርጋን ችልም ብለዋል። የሩሲያ ባለስልጣናት ድርጊቱ የሽብር ጥቃት ነው ቢሉም እስላማዊ መንግስት በወሰደው ሐላፊነት ላይ ግን እስካሁን አስተያየት ከመስጠት ተቆጥበዋል። በመጨረሻም የዩናይትድ ስቴትስ ጦር አርብ ዕለት የየመን ሁቲዎች የሚጠቀሙበትን 3 የምድር ውስጥ ማከማቻ መምታቱን አስታወቀ። በኢራን የሚደገፉት አማጽያን በባህር ላይ በሚጓዙ መርከቦች ላይ ጥቃት ማድረሳቸውን እንደቀጠሉ ናቸው። የአሜሪካ ማዕከላዊ እዝ ባወጣው መግለጫ የዩናይትድ ስቴትስ ኃይሎች በኢራን የሚደገፉ የሁቲ አሸባሪዎች ቁጥጥር ስር ባሉ የየመን አካባቢዎች የሚገኙ 3 የምድር ውስጥ ማከማቻ ስፍራዎች ላይ ራስን የመከላከል ዘመቻ ጥቃት መፈጸሙን ገልጿል። በተጨማሪም አርብ ዕለት በተካሄደው ዘመቻ 4 ሰው አልባ አውሮፕላኖችን በተሳካ ሁኔታ ማውደሙንና ሁቲዎች ወደ ቀይ ባህር የተኮሱትን 4 ጸረ መርከብ ተወንጫፊ ሚሳኤል መመከቱን አስታውቋል። የሁቲ አማጽያን በጋዛ ለሚገኙ ፍልስጤማውያን አጋርነታቸውን ለማሳየት የእስራኤል፣ እንግሊዝ፣ አሜሪካ ንብረት የሆኑ መርከቦችንና ወደ እስራኤል ወደብ የሚያቀኑ መርከቦችን ኢላማ እንደሚያደርጉ አስታውቋል። ጥቃቶቹ በቀይ ባህር ለሚጓዙ መርከቦች የሚደረገውን የመድን ዋስትና ወጪ እንዲጨምር ያደረገ ሲሆን በርካታ የመርከብ ኩባንያዎች መንገዳቸውን በመቀየር በደቡባዊ የአፍሪካ ክፍል ዙሪያ ጥምጥም ለመጓዝ ተገደዋል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ።
የዓለም ዜናዎቹን አድምጠን ተመልሰናል። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ከዋሽንግተን ዲሲ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ዝግጅቶቻችንን ከአጭር ሞገድ መስመሮችና ከኢትዮሳት በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ ልታዳምጡ ትችላላችሁ። አብራችሁን እንድታመሹ በድጋሚ ልጋብዝ። አሁን ወደ ቀዳሚው ቅንብር እንዘልቃለን። በኢትዮጵያ የጨመረ በቀጠለው የህትመት ዋጋና የሳተላይት ክፍያ ምክንያት የብዙሃን መገናኛ ተቋማት ችግር ላይ እንደወደቁ ተገልጿል። የኢትዮጵያ የመገናኛ ብዙሃን ምክር ቤት ምክትል ስራ አስፈጻሚ አቶ ታምራት ኃይሉ ለአሜሪካ ድምጽ በሰጡት ቃለ መጠይቅ በዋጋ ንረቱ ምክንያት ስራቸውን አቁመው ከገበያ የወጡ የብዙሃን መገናኛዎች መኖራቸውን አስታውቀዋል። የአሜሪካ ድምጽ ያነጋገራቸው የህትመት ብዙሃን መገናኛ ባለቤቶችም በህትመት ዋጋ መናር የተነሳ ስራ ማቆማቸውን ገልጸዋል። የኢትዮጵያ ብዙሃን መገናኛ ምክር ቤት በቅርቡ ባካሄደው ጉባኤ ዘርፉን ስለገጠሙት ፈተናዎች መወያየቱን ያነሱት አቶ ታምራት መንግስት ለችግሩ ትኩረት እንዲሰጥ ጠይቀዋል። ገብረ ሚካኤል ገብረ መድህን ዝርዝሩን ይዟል።
ላለፉት አመታት በአዲስ አበባና በዋና ዋና ከተሞች መንገዶችና የመዝናኛ ስፍራዎች በብዛት ሲነበቡ የነበሩት የህትመት ብዙሃን መገናኛዎች ከቅርብ ጊዜ ወዲህ በቁጥርም በአይነትም እየተመናመኑ ይታያሉ። ለዚህም ከሚጠቀሱት የተለያዩ ምክንያቶች ውስጥ የህትመት ዋጋ መናር ዋናው እንደሆነ የዘርፉ ባለሙያዎች ይናገራሉ። አቶ ቴዎድሮስ ካሳው የሀበሻ ወግ መጽሔት ዋና አዘጋጅ ሲሆን ችግሩ በየጊዜው እየተባባሰ እንደመጣ ያስረዳል።
ከ2008 ዓ.ም ጀምሮ ካለንበት ከ2016 ዓ.ም ድረስ ነው በህትመት የነበር ነው። የዛን ወቅት በመጀመሪያ በምንጀምርበት ጊዜ ሁሉም ነገር ጥሩ ነበረ። ከወረቀት ጋር የተያያዘ ስጋት አልነበረንም። 2010 እንደዚህ ለውጡ ከመጣ በኋላ ወረቀት በየጊዜው እየጨመረ መጣ። መጽሔቱን ጽፈን አዘጋጅተን በፒዲኤፍ ፎርማት አዘጋጅተን ነው እንግዲህ የምናሳተመው እና አዘጋጅተን ማተሚያ ቤት ልንልከው ስንል ቆየ፣ ዛሬውን ዋጋ እናውቀውም አንዴ እንስራላችሁ ብሏል። እንደ አዲስ ነበረ በየሳምንቱ ዋጋ እየተሰራ የነበረው። ሁለተኛ ደግሞ ጭማሪ እናደርግ ነበረ። 10 ብር ነበር የዛን ጊዜ ነበረ። አሁን መጨረሻ ስናቆም 50 ብር ነው ያቆም ነው እና በኋላ ግን እኛ ራሱ ዋጋ መጨመር እኛ ራሱ እያፈርን መጣን። ሳምንታዊ የነበረውን በኋላ በ15 ቀን አደረግን፣ እየከበደን ሲመጣ ማለት ነው። ከ15 ቀንም አለፈና ደግሞ እንደዚህ 20 ቀንና በወር ወደ ማድረግ ደረጃ ሄድን። ሁሉም ነገር ከአቅም በላይ ሆነ። ንግድ ፈቃዱን አልመለስንም፣ ግን ህትመት አቁመናል። ለብዙዎች ልሳን ጭምር ስለሆነ የሆነው እነዛ ሰዎች ድምፅ አልባ ነው የሆኑት።
የህትመት ዋጋ መናር እድገቱ ፈጣን እንደሆነ የሚገልጸው ደግሞ ለአራት ዓመታት በገበያው ከቆየ በኋላ ህትመቱን በቅርቡ ያቆመው የአዲስ ማለዳ ጋዜጣ ባለቤት አቶ አማኒሁን ረዳ ነው።
ስንጀምር እና
ማለት እነሱ መኪና ማለት 35 ብር ጋር ነበር ይጣጣም ነበር። እኛ ግን ለአንባቢ የምናቀርብበት ዋጋ 10 ብር ነው። ያከፋፈዎችና ቻርቻሪዎች ከዛ ላይ የሚወስዱትን ወስደው እኛ ጋር 7 ብር ካንታ ነው ይበቃ ነበር። ግን ብዙ ርቀት ምሽተን አልቻለም።
የኢትዮጵያ መገናኛ ብዙሃን ምክር ቤት ምክትል ስራ አስፈጻሚ አቶ ታምራት ኃይሉ በጉዳዩ ላይ ለአሜሪካ ድምጽ በሰጡት ቃለ መጠይቅ የህትመት ብዙሃን መገናኛዎች ችግር ላይ መውደቃቸውን ይናገራሉ።
የህትመት መገናኛ ብዙሃኑ ኦልሞስት አሁን የጠፋ ያለበት ደረጃ ላይ ነው ያለው። እኛ ጋር እንግዲህ ያሉ የህትመት መገናኛ ብዙሃን ከግማሽ በላይ የሚሆኑት የሚያትሙ አይደሉም አሁን በቀጥታ በህትመት ጋዜጣና መጽሔት ያሳተሙ የነበሩ ፊታቸውን ወደ ዲጂታል ሚዲያ ያዞሩና ያቋረጡ ህትመታቸውን ናቸው ያሉት። በህትመት ላይ ያሉትም 3-4 በላይ አይሆኑም እኛ ጋር አባል ሆነው እየሰሩ ያሉት የግሎቹ። ስለዚህ ይሄ ችግር ምንድነው ዋናነት እንግዲህ የህትመት ዋጋ የናረ ነው እየጨመረ ነው ያለው። የህትመት ዋጋ እየጨመረ ባለበት ጊዜ ደግሞ የአንባቢ ቁጥር እየቀነሰ ይመጣል። ምክንያቱም የህትመት ዋጋውን ለመቋቋም የመሸጫ ዋጋውን ከፍ ሲያደርጉ ደግሞ ካለው ኑሮ ደነታ አንጻር ገዢዎች ጉዞ አይኖሩም። በዚህ ተንሳ ኮፒ ይቀንሳልና የሚያዋጣ አይነት የቢዝነስ ዘርፍ አይደለም።
ይኸው ችግር ለበርካታ ብዙሃን መገናኛዎች መዘጋት አሊያም ወደ ዲጂታል አውድ ለመሸጋገር ገፊ ምክንያት እንደሆነ አቶ ታምራት ገልጸው የተቀሩትም ገበያ ላይ ለመቆየት እየታገሉ መሆናቸውን ያመለክታሉ።
እኔ ላለፉት 22 ዓመታት ነው በህትመት ኢንዱስትሪ ውስጥ የቆየሁት። ቀደም ሲል በየሳምንቱ በየ15 ቀኑ ይታተም ነበር የኛ ቁም ነገር መጽሔት። አሁን በየሳምንቱ በየ15 ቀኑ ለማተም የሚያስችል እድል የለም። በዚህ የተነሳ በየወሩ ነው ለማውጣት ጥረት እያደረግን ያለ ነው። እሱም ሆኖ በጣም በተወሰነ ኮፒ ነው እየተሰራጨ ያለው። እግዚት እሱም እየታተመ ያለው ኦልሞስት በጎ ፈቃደኛ በሚባሉ የማስታወቂያ ድርጅቶች፣ የግል ድርጅቶች በሚሰጡ ማስታወቂያ እየተደጎመ የሚወጣ ነው። ድጎማ ከሌለ መጽሔቱ ማሳተም የሚቻልበት እድል በጣም ዜሮ ነው። በጣም ልዩ ደግሞ የሚያስገርመው ነገር ምንድን ነው? በዚህ ወር ያሳተምክበት ሂሳብ በሚቀጥለው ወር አታሳትምበትም እና በሚቀጥለው ወር ደግሞ ምን እንደሚመጣ አታውቅም። ስለዚህ ራስን ማዘጋጀት ያስፈልጋል። ምናልባት በሚቀጥለው ወር ላይወጣ ይችላል።
አቶ አማን ይሁን ረዳ ለህትመት ዋጋው መናር ልዩ ልዩ ምክንያቶችን ይጠቅሳሉ። በተለይም የኮቪድ-19 ወረርሽኝ እንደዚሁም የጦርነትና የግጭት ተጽዕኖ ኢኮኖሚያዊ እንቅስቃሴውን በማወኩ ማስታወቂያ አስነጋሪዎች ዘርፉን እንዳይደግፉ ማድረጉን ተናግረዋል። ከውጭ ምንዛሪ ጋር ተያይዞ ያለው ተግዳሮትም በህትመት ኢንዱስትሪው ላይ የራሱን አሉታዊ ጫና ማሳረፉን ይገልጻል።
ለህትመት የሚያስፈልግ ግብዓት ለጋዜጣም በለው ለተማሪ መጽሐፍም በለው ለምንም ጉዳይ የሚያስፈልገው የህትመት ግብዓት 100% ከውጭ ነው የሚመጣው። ይሄ ደግሞ ሀገሪቱ በአሁኑ ሰዓት ካለችበት ከፍተኛ የሆነ የውጭ ምንዛሪ እጥረት እና የኢኮኖሚ መቀዛቀዝ አንጻር ከፍተኛ የሆነ የዋጋ ንረት ተከስቷል። በወረቀት፣ በቀለም፣ ሌሎችም የህትመት ግብዓቶች ዋጋ ላይ በጣም ከፍተኛ ጭማሪ ይታያል።
በበይነ መረብ የሚሰራጩ የብዙሃን መገናኛዎች መበራከትም ለዚሁ ዘርፍ ፈተና መደቀናቸውን አቶ አማን ይሁን ይናገራል።
በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ በኩል የመጣው አብዮት ልናስቆሙ የምንችለው ሳይሆን በፍጥነት እየሄደ ያለን ባቡር ወደ ባቡሩ ገብተን አብረን መጓዝ፣ ሌላ ምንም አማራጭ የለም። አሁን የፈለገ መንግስት 1 ቢሊዮን አይደለም በየአመቱ 5 ቢሊዮን ብር ህትመት ሚዲያው እንዳይጠፋ እደጉማለሁ ብዬ ከመሞት አይደለም። በዋሽንግተን ፖስት እንደ ሳን ፍራንሲስኮ ክሮኒክል ብዙዎቹን ጎብኝተናል፣ ሄደን አይተናቸዋል እና ሽሪንክ እያደረጉ ነው። ይህንን ፈተና እድልም ጭምር የመጣ መሆኑን ተገንዝበን ይበልጥ ህዝባችን ወቅ እና መረጃ የማግኘት መርክ ስላለው እነዚህም ትምህርት ተጠቅመን እንዴት ነው ገልተኝነትን ስርዓት ባለው መንገድ ሪሊ ተልኮ መውጣት በሚያስችል አግባብ መምራት የምንችለው ምንም ማሰብ ያለብኝ ብዬ ነው ማስረባ ደግነት ሰውን ስማርትፎን እየተጠቀመ ያለ ጋዜጣ የፈለገ ብዙ ቢታተም 1000 ኮፒ ይታተማል። የህትመት ሚዲያን ይዘን ካልቀጠልን የሚል መንገታገት ተገቢ ነው ብዬ እኔ አላምንም። ፊት ለፊታችን ሌላ ትልቅ እድል አለ። ዲጂታል ቴክኖሎጂ ይዞ ለሚመጣ ያንን በፍጥነት ግራብ አድርጎ በዚህ አዲስ ሪያሊቲ ውስጥ መስማማት ነው ያለ።
አቶ ቴዎድሮስ ካሳው ግን ሁለቱም ተጣጥመው መሄድ እንደሚችሉ ይናገራል።
አንዳንዶች የሚያነሱት ሀሳብ አለ። ለምሳሌ ዲጂታል ሚዲያው መምጣቱ እሱ ነው የህትመት ነገርን ወደኋላ ያስቀረው ይላሉ። ያ ግን ትክክለኛ ሀሳቤና አመለካከት አይደለም ብዬ ነው የማስበው። ምክንያቱም በዲጂታል ጉዳይ ከተነሳ የሰለጠነ ዓለምም ከኛ የበለጠ ዲጂታል ሚዲያውን እያስኬደ ነው ያለው። ግን ዲጂታሉ ህትመቱም ጎን ለጎን ነው እየሄደ ያሉት በየትኛውም የሰለጠነ ዓለም።
የኢትዮጵያ መገናኛ ብዙሀን ምክር ቤት ምክትል ስራ አስፈጻሚው አቶ ታምራት በበኩላቸው ከህትመት ይልቅ የዲጂታል ብዙሃን መገናኛው ለቁጥጥር ስለሚያስቸግር ጉዳት ያስከትላል ባይናቸው።
እኛ እንደ ፈተና የምናነሳው ነገር ምንድነው? ዲጂታል ሚዲያው እንደሚታወቀው በጋዜጠኞች ብቻ የተሞላ አይደለም። የተለያየ ፍላጎት ያላቸው የጋዜጠኝነት ፍራት ደንብና ስነምግባር ደንቡን የማይከተሉ ወይም የማያውቁ ወይም ሆን ብለው የሚጽፉ ሰዎች ያሉበት በከመሆኑ ጋር ተያይዞ የሚተላለፉ መረጃዎች ምን ያህል ታማኒ ናቸው፣ ምን ያህል ወቅታዊ ናቸው፣ ሚዛናዊ ናቸው የሚለው ጉዳይ ያሳስበናል እና ከዛ ጋር ተያይዞ በጣም በርካታ ሐሰተኛ መረጃ ስርጭቶች እና የእርስ በርስ ግጭት ሊያስነሱ የሚችሉ መልእክቶች ሲተላለፉ ይታያል እና እዛ ውስጥ ያለው ችግር ምንድን ነው? ይህንን ደግሞ አክብሮ የመስራት እና የጋዜጠኝነት ስነምግባርን የመከተል ጉዳይ ነው።
ችግር ላይ የወደቁት የህትመት ብዙሃን መገናኛዎች ብቻ ሳይሆኑ የቴሌቪዥን ጣቢያዎችም ናቸው ያሉት አቶ ታምራት ኃይሉ ይህም ከሳተላይት ክፍያ ጋራ እንደሚያያዝ ጠቁመዋል።
መደበኛ የዕለት ተዕለት ስራቸውን አከናውነው ለሰራተኞች ደሞዝ የቤት ኪራይ የስራ ማስኬጃ እሱን ሁሉ ለማድረግ እና የሳተላይት ክፍያ ለመክፈል በጣም ችግር ላይ ናቸው ያሉት እና እነሱም እንደዚሁ በተለይ በውጭ ምንዛሬ የሚከፈል ደግሞ መሆኑ የሳተላይት ክፍያ ሌላ ፈተና ሆኖባቸዋል እና አንዳንዶቹ የማቋረጥ ሂደት ውስጥ ናቸው ያሉት። አንዳንዶቹ ደግሞ ካሉበት ደረጃ ወይም ከኳሊቲው ዝቅ በማለት አነስተኛ ክፍያ ዋጋ ሲቀንሱ አብሮ የቴሌቪዥኑ ኳሊቲ ይቀንሳል፣ ከኤችዲ ወደ ኤስዲ ይቀየራል።
የኢትዮጵያ መገናኛ ብዙሀን ምክር ቤት ባለፈው የካቲት 28 ቀን 2016 ዓ.ም በአዲስ አበባ ባካሄደው ዓመታዊ ጠቅላላ ጉባኤ ችግሮቹንና ተግዳሮቶቹን አንስተው መወያየቱንና ለመንግስትም ጥያቄዎችን ማቅረቡን የምክር ቤቱ ምክትል ስራ አስፈጻሚ አቶ ታምራት ኃይሉ ገልጸዋል። መንግስት ለአሳሳቢው ችግር ትኩረት እንዲሰጥም ጠይቀዋል።
የህትመት መገናኛ ብዙሃኑን ለመመለስ የህትመት ዋጋ በተለይ በወረቀት ላይ ያለው ታክስ መንግስት ኮንሲደር እንዲያደርግ፣ ምክንያቱም ያሉት የመገናኛ ብዙሃን የህትመት መገናኛ ብዙሃን ቁጥራቸው ብዙ የሚባል አይደለም። ለእነሱ የሚታተመው ነገር ላይ የወረቀት ዋጋ ቅናሽ ቢደረግ ቢያንስ በተወሰነ ደረጃ ገበያውን ለመቋቋም ይቻላል የሚል እምነት አለን። ከአሁን በፊትም ይህንን ለሚመለከታቸው ለመንግስት ተቋማት በደብዳቤም አሳውቀናል። ከዚህ በተጨማሪ ደግሞ የህትመት መገናኛ ብዙሃን በተለይ ፕሬሱ ከመጽሐፍ ህትመት በተለየ ሁኔታ የቫት ከፋይ ነው። ከእያንዳንዱ ጋዜጣ ላይ ወይም ከእያንዳንዱ መጽሔት ላይ እኛ ቫት ከፍለን አሳትመን መልሰን ደግሞ ቫት ሰብስበን ለመንግስት መክፈል ይጠበቅብናል እና ምናልባት የቫቱንም ከህትመት መገናኛ ብዙሃን ለማንሳት ለመንግስት እንደ አንድ የቀረበ ጥያቄ ነው። በዚህ ጠቅላላ ጉባኤ ላይም እንደ አንድ የመፍትሄ ሀሳብ የተነሳ ጉዳይ ነው። መገናኛ ብዙሀን በጣም በርካታ ችግሮች እየተጋፈጡ ነው ያሉት። አንዳንዶቹ ህትመት አቁመዋል፣ አንዳንዶቹ ከአየር ላይ ሳተላይት ወርደዋል። ከስራውም ራሳቸውን ያገለሉ መገናኛ ብዙሀን ስላሉ እንደው ይህንን ወደ መደበኛው ስራ መመለስ የሚቻልበትን እድል በጋራ እንድንፈልግ ለመንግስትም ጥሪ እናቀርባለን።
በብዙሀን መገናኛዎች መሰረተ ህልውና ላይ የተጋረጠው ይኸው ፈተና ዘርፉ ለዲሞክራሲ መስፋትና መዳበር እንደዚሁም ሐሳብን ለመግለጽ ነጻነት የሚያበረክተውን ሚና የሚያዳክም እንደሆነ ባለሙያዎቹ አመልክተዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ገብረ መድህንን ስለ ዘገባው እናመሰግናለን። የጉበት ንቅለ ተከላ ህክምና ጥረት በኢትዮጵያ የቀጣዩ ዘገባ ርዕስ ነው። ኢትዮጵያ ባሏት ሄፓታይተስ ቢ እና ሄፓታይተስ ሲ በሚባሉት የጉበት በሽታ አይነቶች ተጠቂዎች ብዛት ከሰሃራ በስተደቡብ ካሉ የአፍሪካ ሀገሮች በሁለተኛ ደረጃ ላይ እንደምትገኝ የጤና ባለሙያዎች ይናገራሉ። ይሁን እንጂ ሀገሪቱ ይህንን አሃዝ ለመሸከም የሚያስችል የጤና ስርዓትም ሆነ የላቀ ህክምና የላትም። ለዚህ ችግር መፍትሄ ለማምጣት ትውልድ ኢትዮጵያዊቱ ዶክተር ቅድስት ኪዳኔ ይማም በሰሜን ካሊፎርኒያ ያሉ ባልደረቦቻቸውን በማስተባበር በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ጉበት ንቅለ ተከላን ጨምሮ የተለያዩ አገልግሎቶችን መስጠት የሚያስችል የህክምና ክፍል ለማቋቋም የሙያ ስልጠናዎችና የቁሳቁስ ድጋፍ በማድረግ ላይ ይገኛሉ። ኤደን ገረመው ዶክተር ቅድስትንና የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ባልደረባን አነጋግራ ተከታዩን አሰናድታለች።
የሰሜን ካሊፎርኒያ ነዋሪ የሆኑት የጉበት ህክምና ስፔሻሊስት ዶክተር ቅድስት ኪዳኔ ይማም ትልቁ ህልማቸው ኢትዮጵያ ውስጥ ዘመናዊ የሆነ የጉበት ንቅለ ተከላ አገልግሎት የሚሰጥ ተቋም ማደራጀት ነው። ዶክተር ቅድስት በዚህ ጉዳይ ላይ ማቀድና መስራት ከጀመሩ 10 ዓመት ሆኗቸዋል።
የጉበት ዶክተር ኮንክ በኋላ አዲስ አበባ ሄጄ ጳውሎስ ሆስፒታል በተለያዩ ጊዜዎች አገልግያለሁ። ከዛም እዚህ መተውኝ ያለንበት ጣቢያ መተው ሁለት ዶክተሮች ትሬን አድርገናል። ፓንደሚኩና ያው ኮቪድ-19 ከመጣ በኋላ ትንሽ አስቸግሮ ነበር። ያው ለመሄድ የጉበት ትራንስፕላንት ወይ ጉበት ነቅሎ ተከላ ኢትዮጵያ ውስጥ ለመጀመር ድሮ ማሳቤ ነው እና አንድ 10 ዓመት ሆኖናል ይሄንን ስናስብ ስናበስል ስንፕላን ስናረግ ማለት ነው። ያው ከጤና ጥበቃ ጋር ትብብር አለበት፣ ከጳውሎስ ካሉ ዶክተሮች ጋርም ትብብር አለበት ስራው። እኔም ደግሞ አብሬያቸው የሚሰራው ዶክተሮች ዋናው ዶክተር ሀሱን የሚባል የጉበት ትራንስፕላንት ሰርጅን እንደዚሁ ቲም ከኛ ጋር ሰብስቦ ኢራቅ ውስጥ የመጀመሪያ የትራንስፕላንት ፕሮግራም ከፍቷል። ልምድ አላቸው ሄደው ኢንተርናሽናሊ እንደዚህ አይነት የትራንስፕላንት ፕሮግራም አቋቋም እና እሱን በመጠቀም ከነሱ ጋር ተነጋግሬ አራት ሆነን ነው አዲስ አበባ የሄድነው ጃንዋሪ ላይ።
ዶክተር ቅድስት አብሯቸው የሚሰሩትን ባልደረቦቻቸውና የሚሰሩበትን ተቋም እንዲሁም ደግሞ ሌሎች ድጋፍ አድራጊዎችን በማስተባበር በቅርቡ የህክምና ቡድንና የተለያዩ ቁሳቁሶችን በመያዝ ወደ ኢትዮጵያ የተጓዙ ሲሆን በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ውስጥ አገልግሎት ሰጥተው ተመልሰዋል።
ይሄንበት ዓላማ ሁለት ነው። አንደኛ የጉበት ነቅሎ ተከላ ይቻላል ወይ እውነት ይሆናል ወይ ተመልሰን እንሄዳለን አብረን ሰርተን እዛ እንደርሳለን ወይ የሚለውን አሰስ ለማድረግ ነው። ሁለተኛ ደግሞ እግረ መንገዳችንን ደግሞ የጉበትና የፓንክሪያስ ሰርጅኖችን ትሬን ለማድረግ ነው የተለያዩ ሰርጀሮች ሰርተን። ሶስተኛ ደግሞ እቃዎች ይዘን ሄደናል ዶኔት የሚደረጉ። አራተኛ ደግሞ ነርሶችን ትሬን አድርገናል የኦፕሬሽን ሩም ነርሶችን። የመጀመሪያው ፊዚቢሊቲ የሚለውን ችሎታ አላቸው እውነት መሆን ይችላል የሚለውን ምንም ጥያቄ የለውም። አይ ቲንክ በሚቀጥሉት አመታት ውስጥ በትራንስፕላንት ነቅሎ ተከላ የሊቪንግ ዶነር ማለት ህይወት ያለው ሰው ሰጥቶ ዶኔት አድርጎ የሚደረገውን ሊቨር ዶኔሽን ትራንስፕላንት መደረግ ይቻላል። እሱ ፊዚቢሊቲውን አሰስ አድርገናል። ምንም ጥያቄ የለውም መንገድ ላይ ናቸው ያብረናቸው ተራምለን እዛ እንደርሳለን።
ኢትዮጵያ ሄፓታይተስ ቢ እና ሲ በተሰኙት የጉበት በሽታ ተጠቂዎች አሃዝ ከሰሃራ በስተደቡብ ካሉ የአፍሪካ ሀገራት ሁለተኛ ናት የሚሉት ደግሞ በቅዱስ ጳውሎስ ሚሊኒየም ኮሌጅ ሆስፒታል የጉበት የቁሽትና የሐሞት ሰርቭ ስፔሻሊስት ዶክተር ውለታው ጫኔ ናቸው።
እውነቱ በጣም ብዙ ነው። ለዚህ ሁለት ማሳያ ልንገርሽ። አንደኛው ናሽናል ሄፓታይተስ ሰርቬይ ተሰርቶ ነበር። በተሰራው ናሽናል ሄፓታይተስ ሰርቬይ መሰረት ከሳብሳራን አፍሪካ ትልቁን የሄፓታይተስ ኢንፌክትድ ኮሚኒቲ ፕሮፖርሽናል የያዘችው ሀገር ኢትዮጵያ ነች። ሄፓታይተስ ቢ ወደ 9.4%፣ ሄፓታይተስ ሲ ወደ 3.7% ኮሚኒቲያችን ኢንፌክትድ ነው። አንዱ ይሄ ነው። ሁለተኛው ስለዚህ ይሄ ማለት ምን ማለት ነው? በ120 ሚሊዮን ብታባዥው በጣም በርከት ያለ ሰው ሄፓታይተስ ቢ ሲ ተጠቂ ነው ማለት ነው። ሄፓታይተስ ቢ ሲ ደግሞ ተጠቂ የሆነ ሰው በጊዜ ሂደት ውስጥ ፌል ማድረጉና ንቅለ ተከላ መፈለጉ አይቀርም ማለት ነው። ሁለተኛው ማሳያ እኛ የጉበት ችግር ኑሯቸው ከምናከማቸው ሰዎች ለምሳሌ የጉበት ካንሰር ኑሯቸው ሪዜክሽን ወይም ደግሞ ጉበት ቆርጠን ለማከም የምናከማቸው ብዙ ታካሚዎች አሉን። ሆስፒታል ቤዝ ሬጅስትሪዎች ሪቪው አድርገን ነበር። ሆስፒታል ላይ በሰራነው ሰርቬይ መሰረት ወይም ደግሞ ባለን ሬጅስትሪ መሰረት የኛ 50% ታካሚዎቻችን ሄፓታይትስ ቢ እና ሲ ምክንያታቸው ነው ጉበታቸው ጠባሳ ኑሮት ካንሰር እንዲኖር። 50% ግን ሄፓታይትስ ቢም ሲም ሳይኖራቸው ካንሰር ይዘው የሚመጡ ታካሚዎች። ይሄ ማለት ምን ማለት ነው? ሌላ አጋላጭ ጉበትን የሚጎዳ አጋላጭ ምክንያት አለን ማለት ነው።
ዶክተር ውለታው በአሁን ሰዓት በዶክተር ቅድስት ኢማን በተጀመረው እንቅስቃሴ አማካኝነት ከበድ ያሉ ቀዶ ጥገናዎች መሰራታቸውን የገለጹ ሲሆን በተጨማሪም ተቋሙ እስከ $35,000 የሚያወጣ የሕክምና መሳሪያ ድጋፍ መቀበሉንም ተናግረዋል።
ኮምፕሌክስ የሆኑ የጉበት ኦፕሬሽኖች ነው የሰራነው። ኢንፋክት የጉበት ኦፕሬሽን እዚህም እንሰራለን፣ ግን ደግሞ እነሱ በመጡበት ወቅት በአጋጣሚ የሰራናቸው ታካሚዎች እዚህ ካለው ቲም ጋር ስናነጻጽረው ትንሽ ኮምፕሌክስ የነበሩ ከበድ ያሉ ከዚህ በፊት አንዳንዶቹ አንድ ሁለት ጊዜ ተሞክሮላቸው ሰክሰስፉሊ ኮሜንት ማድረግ ያልተቻሉ የጉበት ኦፕሬሽኖች ነው የሰራነው። ስለዚህ እነዚህ ኦፕሬሽኖች ንቅለ ተከላ ለማስኬድ ያስችላል ሎይስ አስችልም ፋሲሊቲው የሚለውን ኢቫሉዌት ለማድረግ የተወሰነ ድል ተሰጥቶ በተጨማሪም ለነርሶቻችን ለነበሩ ሐኪሞችም በዚህ አንድ በዛ በነበራቸው የአንድ ሳምንት ቆይታ ጊዜ ውስጥ ትሬኒንግ ሰጥተውልን ስለነበረ። ሶስተኛው የተወሰነ የቁሳቁስ ድጋፍ አድርገውልን ነበር። ለምሳሌ የጉበት ኦፕሬሽን ስንሰራ ምንጠቀምበት ሪትራክተር የሚባል አለ እና እሱን ለምሳሌ ወደ 35,000 ዩኤስዲ አካባቢ የሚያወጣ እንትን ነው። እሱን ይዘውልን መጥተው ነበር እና ይሄ አሁን እኛም እየሰራንበት ነው።
ዶክተር ቅድስት ከዚህ ቀደም በሰሜን ካሊፎርኒያ ያሉ ኢትዮጵያውያን የሕክምና ባለሙያዎችን በማስተባበር ሰሜን ኢትዮጵያ ጦርነት ለተጎዱ ሆስፒታሎችና የጤና ጣቢያዎች ከ40 ኮንቴነሮች በላይ የሕክምና ቁሳቁሶችና መገልገያዎችንም ረድተዋል። አሁን ላይ ከቅዱስ ጳውሎስ ሆስፒታል ጋር የጀመሩት የድጋፍ እንቅስቃሴም ተቋሙ የራሱን የጉበት ንቅለ ተከላ ማድረግ እስኪችል ድረስ ለማብቃት ህልምን የሰነቀ ነው። ይህንን ለመፈጸምም ከ5 ወራት በኋላ ከኢትዮጵያ ባለሙያዎችን ወደ ዩናይትድ ስቴትስ ማምጣት የልምድ ልውውጥ ለማድረግ እየጣሩ መሆኑንም ይገልጻሉ።
እንግዲህ በጣም ሞኑመንታል የሆነ ትሪፕ ነበር። ይሄንበት ፊዚቢሊቲውን አሳሰርገን ይቻላል ተብሎ ተወስኗል። ጤና ጥበቃም ጳውሎስም እዛ ያሉትም ዶክተሮች አክቲቭሊ እየሰሩ ነው። ኢንፍራስትራክቸሩ ቢልድ እየተደረገ ነው። ከኛ ጋር ኮሚኒኬት እያደረግን ነው። ያሰብ የኔክስት ስቴፑ ሰመር ላይ የ2024 በፈረንጅ ሰመር ላይ ጳውሎስ የተለያዩ ዶክተሮችን ያው የልብ የጉበት ትራንስፕላንት ሲባል የተለያዩ ዶክተሮችን ኢንቮልቭ ያደርጋል። የሊቨር ዶክተር እንደኔ፣ የሊቨር ሰርጅን፣ አንስቲዚዮሎጂስት አለ፣ የአይሲዩ ዶክተር አለ፣ ኢንተርቬንሽናል ሬዲዮሎጂ አለ እና የተለያዩ መልታይ ዲስፕሊነሪ ቲም ይባላል። እኛ ጋር አምጥተን የእኛን ፕሮቶኮል እና እኛ ጋር እንዴት እንደሚሰራ እንዲያዩ እሱን እያስተካከልን ነው።
የጉበት ሕክምና ማዕከሉ የተለያዩ ድጋፎች እንደሚያስፈልጉት የሚገልጹት የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ባልደረባ የሆኑት ዶክተር ውለታው ጫኔ የተያያዘው ስራና እቅድ ሲሳካ ማዕከሉ ከኢትዮጵያውያን በተጨማሪም በምስራቅ አፍሪካ ለየት ያለ አገልግሎት የሚኖረው እና የገቢ ምንጭ የሚሆን ነው ይላሉ።
በቅርብ እንኳን ማውቃቸው 2 ሐኪሞች ንቅለ ተከላ ሰርተው መጥተዋል። የጉበት ውጭ ሀገር ሲሄዱ አንድ ሰው አንድ ታካሚ እስከ 5 ሚሊዮን የኢትዮጵያ ብር ወጪ ያወጣል። ይሄ ምልሽ ጀስት ፎር ደ ኢሚዲየት ፔሪ ኦፕሬቲቭ እቺ ንቅለ ተከላዋ እንትን ብላ ሆስፒታል እስከሚቆዩበት ጊዜ ያለ ወጫቸው ነው። ኢትዮጵያ ውስጥ ብንሰራላቸው ግን በዛ ቢባል 2 ሚሊዮን ብር፣ 1.5 ከ2 ሚሊዮን ብር በቂያቸው ሊሆን ይችላል። ስለዚህ ዋን ሰርድ ወጫቸው ነው እዚህ ሊያወጡ የሚችሉት፣ ቱ ሰርዱን እንቆጥብላቸዋለን ማለት ነው። ከዛ ደግሞ ይሄንን ድሆችን ደግሞ ሰፕሊመንት ማድረግ የሚያስችል ሲስተም ብንገነባ የሶማሌ ዜጎች መጥተው ሲታከሙ እነሱ እኛ ጋር የሚከፍሉትን ክፍያ የኛ ሀገር አቅም የሌላቸው ሰዎች የሚረዱበት እንትን መፍጠር ይቻላል።
ዶክተር ቅድስት ኪዳኔ ማምና ዶክተር ውለታው ጫኔ ይህን ሰፊ ስራ ለማሳካት አሁን ላይ ተጨማሪ የባለሙያና የገንዘብ ድጋፍ እንደሚያስፈልግ ገልጸው በተለያዩ የዓለም ክፍል ያሉ በጎ ፈቃደኛ የሕክምና ባለሙያዎችና ለጋሾች እንዲሳተፉ ጥሪ አቅርበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን ለዝግጅቷ እናመሰግናለን። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። በድጋሚ ለማስታወስ ስርጭታችንን በአጭር ሞገድ መስመሮች በ19 በ25 እና በ31 ሜትር ባንዶች በኢትዮ ሳት ደግሞ ቨርቹዋል ቻነል 57 ዲግሪስ ዌስት ላይ በቀጥታ ልታዳምጡ ትችላላችሁ። በዌብሳይታችን ደግሞ amharic.voanews.com ላይም ታገኙናላችሁ። አሁን በየሳምንቱ ቅዳሜ እንግዶ ወልዴ የሚያዘጋጀው የሙዚቃ ቃና ይቀርባል። መልካም ጊዜ።
ጤና ይስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹ ምራርጨውን እናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የምቆየው እንግዲህ ወልዴ ነኝ። Learning to Fly ከጅምሩ የጊታሩ ድምጽ ቀልብ የሚስበው ይህ ሙዚቃ Tom Petty እና Heartbreakers በተሰኘ የሙዚቃ ቡድን ከ30 አመታት በፊት የተቀነቀነ ነው። አንድ አውሮፕላን አብራሪ ማብረሩ ቀላል ነው፣ ከባዱ ስራ ግን አውሮፕላኑን ማሳረፍ ነው ሲል መስማታቸውን ተከትሎ ሁለቱ የባንዱ አባላት የዘፈኑን ግጥም ጽፈዋል። ከለትለት የህይወት ፈተና ጋራ እንዲገናኝ አድርገው ተርገውታል። learning to fly learning to fly by Tom Petty and the Heartbreakers በተሰኘ ባንድ ነበር። የሙዚቃ ቃና ይከተላል። መጣ መጣ የምትለው ተአምር ግዛው ነች። ምን አይሆን የመጣው
ለፈንደ ሚወዶ አይነት ልጅ ለፍቅር ሆንከና ዛይደ ዘንዳለኝ መናገር ሆነብኝ ፈተና ስስስ ተጫውት አንተ ላይ ሁሉም ያምርብሃል አውቃለሁ ስምህ አልክድም ውጤገን ውጡሃል ባለግህ
miwedo aina tizila fikr honkena zayide sindalen menager hona bin fatana tichawot anta le hullu miamro bekhal awqallo simiti alkidum segena dohal
መታ መታ በተአምር ግዛው ነበር የሬጊዮን ንጉስ ባብ ማርሊ ነው ሶስት ትንሽ ወፎች በማረዳ ደጃፍ ላይየው ሁሉም ነገር መልካም ይሆናል ሲሉ ዘመሩልኝ ይለናል Rise up this morning Thank you. Three Little Birds Bob Marley ነበር Bob Marley One Love በሚል በህይወቱና በስራው ላይ የሚያጠነጥነው ፊልም ባለፈው ወር ተለቋል። እስካሁን በአሜሪካ ብቻ በፊልም ቤቶች 93.8 ሚሊዮን ዶላር ሲያገኝ በመላው ዓለም ደግሞ 169.6 ሚሊዮን ዶላር ገቢ አድርጓል። በመከታተል ላይ የምትገኙት ከአሜሪካ ድምጽ የምትላለፍላችሁ የሙዚቃ ቃና ነው። እንግዲህ ለነኝ እስከ 4 ሰዓት አብራችሁን ትቆዩ ጋብዛለሁ። የፖፕ ንጉስ ማይክል ጃክሰን የተጫወተው ነው። የምጋብዛችሁ ግን ከብሪትኒ ስፒርስ ጋር ማዲሰን ስኩዌር ጋርደን በእንዳሮፓና ቆጣጥር 2001 የተጫወቱትን ነው። ኮንሰርቱ የተዘጋጀው ማይክል ጃክሰን በሙዚቃው ዓለም የቆየበትን 30 ዓመታት ምክንያት በማድረግ ነው። አንቺ ስትኖሪ ጥሩ ስሜት ይኖረኛል ያለ ነው። Thank you. The Way You Made Me Feel by Michael Jackson እና Britney Spears ነበር ቀደም ብዬ እንደተቀስኩት ኮንሰርቱ የተዘጋጀው Michael Jackson በሙዚቃው ዓለም የቆየበትን 30 ዓመት ምክንያት ማድረግ ነው ውድ ትኬቶች ከተሸጡበት የሙዚቃ ኮንሰርቶች አንዱ ሆኗል ከፍተኛው የትኬት ዋጋ $10,000 ነበር ነገር ግን Michael ባለበት አዳራሽ ራት መብላትንና በMichael የተፈረመ አልበምን ማግኘት ይጨምር ነበር የሚያዋጣ ይመስለኛል ከዚህ ታሪካዊ ኮንሰርት 8 ዓመታት በኋላ በንዳርፋን አቆጣጠር 2009 የፖፕ ንጉስ Michael Jackson ከዚህ ዓለም በሞት ተለይቷል የሙዚቃ ቀና ይከተላል በመዋደዳችን ቴድሮስ ታደሰ በመዋደዳችን ስንቱን ችግር አየው ለፍቅር ፋቅርን ስንቱን በተለየው አሜተኛ አምባኩ ላይ በትላይ ለየው እንዲያው ባሉባ
I want to come my friend, and then I call it.
ቴድሮስ ታደሰና መስገነን አልባላቢል በመባል የሚታወቅና በሶስት ሱዳናውያን ህትማማቾች የተመሰረተ የሙዚቃ ቡድን ነው። አማል ታልሳም፣ አዲያ ታልሳም እና ሀያት ታልሳም ይባላሉ። በደርፋና ቆጣጥር 1971 ተቋቋመው ይህ ቡድን በሱዳን ለቀጣዮቹ 20 ዓመታት ተወዳጅ ሆኖ ቆይቷል። አገሪቱ የሸሪያ ህግን ተበቅ ስታደርግ ሶስቱ ህትማማቾች ወደ አሜሪካ ሸሽተዋል። አሁንም በዚህ ይገኛሉ። የተወሰኑ ኮንሰርቶችንም አቅርበው ነበር። ዘፈኑ ባንድ ኦፍ በኢትዮጵያ ሬዲዮ በብዛት ይሰማ ነበር። የምሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጠሮ እናያዝ። እንግዶልኝ ነኝ። ሰላም። Thank you.
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከዋሽንግተን ዲሲ የሚያስተላልፈው ፕሮግራም በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ነገ እሁድ ከምሽቱ 3 ሰዓት ላይ እስከምንገናኝ ከፕሮዲውሰሩ ከንጉሱ ታምሬ ጋር ያስተናገድኳችሁ ቆንጅት ታየ ነኝ። በሰላም ደሩ።